ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 16 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና እናሰማለን። በማስከተልም አቶ ኢያሱ አለማየሁ ከኢትዮ ኖርዌይ ቴሌቪዥን ጋር ያደረጉትን ቃለ ምልልስ ሁለተኛ ክፍል አሰምተን በመጨረሻም በሃማቱማ የቀረበውን ያን ትውልድና ዋለልኝን ለቀቅ በሚለው ጽሑፍ የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በዓለም ውስጥ የተቀበሩ ፈንጂዎች በብዛት ካሉባቸው አገሮች መካከል አንዷ ኢትዮጵያ መሆኗን የዓለም አቀፍ የቀይ መስቀል ማህበር ገለጸ። ድርጅቱ የተቀበሩ ፈንጂዎችን ለማውጣት የቁሳቁስ እርዳታ እንዳደረገና ባለሙያዎችን በተለያዩ ቦታዎች ያሰማራ መሆኑን ገልጾ ከፍተኛ የስልጠና ተግባር በማከናወን ላይ መሆኑንም አስታውቋል። አምነስቲ ኢንተርናሽናል ረቡዕ የካቲት 15 ቀን ባወጣው ዓመታዊ ዘገባ የወያኔ አገዛዝ ተቃውሞን ማስተናገድና የተለየ ሐሳብ የሚያሰማውን ዜጋ በሽብርተኝነት የሚገጣ ያስቸኳይ ጊዜ አዋጅ በማንበብ በርካታ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የተቃዋሚ ፓርቲ መሪዎችን እንዲሁም አገዛዙን በመቃወም የተንቀሳቀሱ ወጣቶችን በገፍ ያሰረና ያሰቃየ አስከፊ አገዛዝ መሆኑን አጋልጧል። ተቋሙ በዘገባው የፖለቲካ መሪዎች በሚነዟቸው መርዛማ የፕሮፓጋንዳ ንግግሮች በዓለም ውስጥ ከምንጊዜውም በላይ በዜጎች መካከል ክፍፍል መከሰቱን ጠቅሶ የህዝብን ትክክለኛ የኢኮኖሚና የፖለቲካ ጥያቄ ተንተርሰው ሌሎች ዜጎችን ለማንቋሸሽ፣ ለማግለልና በፍርሃት ውስጥ እንዲኖሩ ለማድረግ ተጠቅመውበታል ብለዋል። በጦርነትና በፖለቲካ ምክንያት ህይወታቸውን ለማስተረፍ የተሰደዱ ስደተኞችንም እንደ ምክንያት አድርገው ለማቅረብ መሞከራቸውንም ገልጿል። ከፍተኛ የሰብአዊ መብት ጥሰት ከሚካሄድባቸው የዓለም አገሮች መካከል ቻይና፣ ግብጽ፣ ኢትዮጵያ፣ ህንድ፣ ኢራን፣ ታይላንድ እና ቱርክ ተጠቅሰዋል። በዘገባው አስከፊ ጥላቻና ክፍፍል እንዲከሰት በማድረግ በኩል የአሜሪካ፣ የሃንጋሪ፣ የቱርክና የፊሊፒንስ ፕሬዝዳንቶች ሲጠቀሱ ሰብአዊ መብትን ለማስከበር የታገሉና ጀብዱ የሰሩ ተብለው ከተጠቀሱት መካከል ኢትዮጵያዊው ፈይሳ ሊሊሳ በሜዲትራኒያን ባህር የስደተኞችን ህይወት ለማትረፍ የጣሩ ጠረፍ ጠባቂዎች በሶሪያ በጦርነት ሁኔታ ውስጥም ቢሆን ህፃናትን በማዝናናትና በማጫወት ተግባር ራሱን አሳልፎ ሰጥቶ የነበረውና በአየር ጥቃት ህይወቱን ያጣው አናስ አልባሻና በሆንዱራስ የታቀደው ግድብ ነዋሪዎችን ያፈናቅላል በማለት እንዳይሰራ ትግል ሲያካሂድ የነበረውና ማንነቱ ባልታወቀ ግለሰብ የተገደለው ቤሬታ ካስረስ ይገኙበታል። የወያኔ አገዛዝ ከአመት በላይ ለተካሄደው ህዝባዊ እንቅስቃሴ ምክንያቱ ወጣቶች ስራ ፈት በመሆናቸው ነው በሚል የስራ ዕድል የሚከፍት በጀት ተመድቧል በማለት ዲስኩርስ ያሰማ የቆየ መሆኑ የሚታወቅ ሲሆን ሰሞኑን አንዳንድ ባለስልጣኖች በጀቱን ለመመደብ ችግር ያለ መሆኑን ገለጹ። አንዳንድ የዜና ምንጮች ይፋ ባደረጉት መረጃ መሰረት በአገሪቱ ውስጥ በተለይ የወጣቱ ስራ አጥነት ከፍተኛ ደረጃ የደረሰ መሆኑና ትኩረት ሊሰጠው የሚገባ መሆኑ አከራካሪ ባይሆንም ለበርካታ ወራት የተካሄደው ህዝባዊ አመጽ ያነገበው ጥያቄ የመብት፣ የሰላምና የስርዓት ለውጥ እንጂ የስራ አጥነት እንዳልነበረ ዘግቧል። የፖለቲካ ታዛቢዎች የህዝቡ ጥያቄ መልስ ሊያገኝ የሚችለው መሰረታዊ የመብትና የፖለቲካ ጥያቄ ሲመለስ በመሆኑ የተግባራዊ እስካልሆነ ድረስ ችግሩ እንደሚቀጥል አስረግጠው ይናገራሉ።
በትናንትናው ዕለት ቃለ መሐላ ያደረጉት የሶማሊያ ፕሬዝዳንት መሐመድ አብዱላህ መሐመድ የኖርዌይ ዜግነት ያላቸውን ሶማሊያዊ ሚስተር አሊ ኬርን ጠቅላይ ሚኒስትር አድርገው ሾሟቸውን ተናግረዋል። አዲሱ ጠቅላይ ሚኒስትር የእንግሊዝ የነዳጅ አውጪ ኩባንያ የሶማ ነዳጅ እና ጋዝ ኩባንያ ስራ አስኪያጅ የነበሩ ሲሆን ለፖለቲካ አዲስ ናቸው ተብሏል። ጠቅላይ ሚኒስትር ሆነው የተሾሙት ካውያ ጎሳ ሲሆኑ የዳሮት ጎሳ አባል የሆኑት አዲሱ ፕሬዝዳንት ይህንን እርምጃ መውሰዳቸው በሶማሊያ ውስጥ የጎሳን ሚዛን ለመጠበቅ ያስችላቸዋል ተብሏል። አዲሱ ፕሬዝዳንት በአገሪቱ ውስጥ ጸጥታን ለማስከበር እንደሚሰሩ መግለጻቸው የሚታወቅ ሲሆን ለአልሸባብ ታጣቂዎች ጥሪ ያቀረቡ ቢሆንም አልሸባብ በሰጠው መግለጫ አዲሱን ፕሬዝዳንት እንደማይቀበልና ትግሉ እንደሚቀጥል ገልጿል። ፕሬዝዳንቱ ከሆኑ በኋላ የመጀመሪያ ጉዟቸውን ወደ ሳውዲ አረቢያ ለማድረግ ማቀዳቸው ቀደም ብለው የነበሩ የሶማሌ ፕሬዝዳንቶች ወደ ኢትዮጵያ ሲያደርጉት የነበረውን የመጀመሪያ ጉዞ ባህልን የሰበረ ከመሆኑ በላይ የአሁኑ ፕሬዝዳንት ከወያኔ አገዛዝ ይልቅ የአረብ አገሮችን ለአጋርነት መምረጣቸውን ያሳያል ተብሏል። ባለፉት ሁለት ቀናት የኮንጎ ዲሞክራሲያዊ ሪፐብሊክ የመከላከያ ሰራዊት በአገሪቱ ውስጥ ወሰን ጥሰው የገቡ 16 የM23 አማጽያንን የገደሉ መሆናቸውና 68 የሚሆኑትን የያዙ መሆናቸውን ገልጸዋል። ሌሎች 39 ታጣቂዎች እጃቸውን የሰጡ መሆናቸውም ተገልጿል። M23 የተባለውና የኮንጎን መንግስት በሚቃወሙ የቱሲ ጎሳዎች የተቋቋመ ቡድን እንቅስቃሴ ጀመረው 2004 ዓመተ ምህረት ሲሆን በ2005 ዓመተ ምህረት በተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ተመቶ አባሎቹ ወደ ሩዋንዳና ኡጋንዳ ማፈግፍካቸው ይታወቃል። ካለፈው ወር ጀምሮ እንደገና በመደራጀት እንቅስቃሴ ማድረጋቸው ይታወቃል። በ1986ቱ የሩዋንዳ እልቂት ጀምሮ የምስራቅ ኮንጎ ችግር ያለበት ቦታ ሆኖ መቆየቱም ይታወሳል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
አድማጮቻችን በማስከተል አቶ ኢያሱ አለማየሁ ከኢትዮ ኖርዌይ ቴሌቪዥን ጋር ያደረጉትን ቃለ ምልልስ ሁለተኛውን ክፍል እናሰማለን።
ኢትዮጵያ አሁን በጣም አሳሳቢ ደረጃ ላይ ትገኛለች። ወያኔ እንደገደላት እንዳጠፋት ሁሉን ነገር መናቀው ነው። እና አሁን ለትግሉ ራሱ ወጣቱ ሆብሎ ተነስቷል። እርግጥ አልበረደም ሁሉም ቦታ። ግን አሁን የኢትዮጵያን ገጽታ እየቀየሩ ያሉ ድርጅቶች ለምሳሌ በዘር የሚደራጁ ምሁራኖች የተለያየ ነገር የሚጽፏቸው ነገሮች ህዝብን ለመከፋፈል የበለጠ ከወያኔ በላይ እየሰሩ ያለ ይመስለኛል። ምክንያቱም ሁሉም ነገ ምን ደርስበት ነገር አሁን ዋና የኢትዮጵያ ጠላት ወያኔ ያለው እና ነገ ሌላው ተበዳድሏል እንዲህ ሆናል ደርሶብናል የሚለው ህዝብ አንድ ላይ ቁጭ ብሎ ተነጋግሮ ሊፈታው የሚችል ችግር ነው። አሁን ግን ያ ኮብሎ የመጣው የጋመው እሳት ሊያበርደው ይተጋጅ ወይም ገጽታውን ሊቀይረው ይተጋጅ ነገር አለ። ኮማንድ ፖስቱ እንዳለ ሆኖ ህዝቡን ያቆረ ነው። ደግራት እዚያ የሚታሰረው ሰው መዳኒት ያገኛል ወይ? ምግብ የተፈጭ ውሃ ሁሉ ያገኛል ወይ? ምናቀው ነገር የለም። ከታሰረው ሰው ምን ያህል እንደሚሞት በየቀኑ በትንፋሽ በተላላፊ በሽታ ምናቀው ነገር የለም። ግን ያ ሁሉ ችግር በእኛ ላይ ያለ አሁን እነዚህ እንዴት ይገልጿቸዋል? እንዴት ያይታል? እነዚህ በደር የሚደራጁ ምሁራኖች የሚጽፏቸው ነገሮች ህዝብን እያቃረኑ ያሉ ነገሮች አሉና ይሄን እንዴት ያይታል?
እንግዲህ እንደምን ግዴ ትግል ሲካሄድ ሁለቱም ከዛም በላይ ውጤቶች አሉ። አሁን ለምሳሌ ትግል ሲመጣ ወይም ሽንፈት ወደኋላ የሚሄድ ነገር ሲመጣበት ቀብሰ ተስፋ ይመጣል። ብዙ ተስፋ ይቆርጣል። ተስፋ ይቆርጣል። እንደውም አንዳንዱ ወደ ሃይማኖት ቀረበ። ሃይማኖት ልጥ ያለ ግራ አሁን አብዛኛዎቹ ደርግ የደርግ እንትኖች እኮ በእንጨት ውስጥ ነን ይላሉ። ከዛ ጋለን እኛ የመሰለ ኮሚኒስት የለም የሚሉ ሰዎች የተወነጨፉና ደምም ያፈሰሱ ሰዎች ሄደው ደግሞ በሃይማኖት ምንድን ነው አልሆነላቸውም ብዙ ነገር ተስፋ ቆርጠዋል ማለት ነው። በህዝቡም በኩል እንደዛ ነው። ተቃውመው ያ ነገር ሳይሆን ወይም ንዴትና ፍጭት ሲመጣባቸው ልዩ ልዩ አይነት መንገድ ሰር እንግዲህ የፖለቲካ ብስለት ካለ ግራ ቀኙን አይቶ ወደፊቱና ኋላውን አይቶ ይሄ ነገር ነው የሚያዋጣው ብሎ መወሰን ይቻላል። ሌላው ደግሞ በስሜትና በእንትን ይመጣል። በሌላ በኩል ደግሞ ወያኔ ደግሞ ይሰራል። ሁልጊዜ ብዙ የሚረሳው ነገር ምንድነው? ወያኔዎች ድርጅቶችን የሚያግዳክሙትና የሚያጠቁት በሰርጎ ገቦች ነው። ይህን ብዙ መሳት የሌለባቸው ነገር ነው። ምክንያቱም በእኛ ተመክሮ የምናውቀው ይሄ ነው። እኛም የታገልናቸው በዚህ መንገድ ብዙ አለ። እነሱም እየታገሉ ያለበት መንገድ አለ። በደርግ ጊዜም እንደዚህ ነው እና ሰርጎ በመግባት አሁን ለምሳሌ አሁን የፍሳ ደስታ የሚባል ኮሎኔል ከኛ ጋር አብሮ ይሰራ ነበር። ምን ውሸታቸው አይደል? ይሰራ ነበር። እናም ተረጥረው ነው ብዙ ጊዜ ተከስቷል። ለምሳሌ ባሪያ አብሯቸው ይሰራል። የስብሐት ነጋ ወንድም ጋር አዲስ አበባ የነበረው ጋር ህዋስ ሆነው ደርግን ከውስጥ እየወረወረ ነው ተባለ። አልተቀበሉት። ምን እውነት ነው ሰራላቸው ማለት ነው። አሁን በግጥም የሰባት ዘጠኝ ወደ ትግራይ ይሽከረከራል እና አንዳንዶቹን ደግሞ ለመከፋፈል አሁን ምንድነው እንግዲህ ለወያኔ ትልቁ ጽፈት የሆነበት ነገር የከበደው ነገር ምንድነው? ይሄ 25 አመት ሙሉ የዘነበው ግንብ አንዱ ልጅ ከሌላው የሚያርቁት ቢለው መፍረስ ጀመረ እና ህዝቡ መከላከል አንድ ላይ የመሆን ፍላጎት አሁን ቅድም ዳሹ በጎንደር የተያዘው መፈክር ለወያኔ ሞት ነው። የኦሮሞ ደም የኛ ደም ነው፣ ደሞቻችን ናቸው፣ የሙስሊሞቹ የኛ ነው የሚለው ዋናው ጸረ ወያኔ ነው መፈክር እሱ ነው እዛ ላይ የታየው ማለት ነው። እና የተያዘው ሰንደቅ ዓላማ ራሱ ሰው በቀላሉ ያዋል አረንጓዴ ቢጫ ቀይ ማለት ያንን የእነሱን የሰይጣን ጨርቃቸውን የመቃወም ነው። አንፈልጋችሁም እኛ ኢትዮጵያኖች ነን፣ ይሄ ነው ደግሞ ሰንደቅ ዓላማችን ነው። ይሄንን መንፈስ ለማፍረስ በአንድ በኩል በኃይል አስቸኳይ ጊዜ አዋጅ አውጆ የተንቀሳቀሰ ነው። እንደዚህ አይነት መንፈስ ያላቸውን ወጣቶችን ሸምገል ያሉትንም ማፈስ በጅምላ አፍሶ መደብደብ፣ ማሰቃየት አሁን በዚህ በጦር ላይ እና በሸዋ አርባ ካምፖች ነው ብዙዎቹ አስሮ ያሉ በበረሃ በአዋሽ በረሃ ላይ እና ምንም እንክብካቤ የለም። ብዙ በእርግጥ ብዙ ሰዎች አሉ፣ ይገደሉም አሉ። አንዳንዶቹ ከዛ ውስጥ መርጦ በጣም በድርጅት ንቅናቄ የሚጠረጥራቸውን ወደ ትግራይ ወስዷል ይባላል። ማለት ጠፉ ማለት ነው፣ ድራሻቸው አይገኝም ማለት ነው። እና ይሄንን ነገር በኃይል በኩል እንደው ሲል በፖለቲካ ደግሞ ሁሉም ጋር ገብቶ ጽንፈኞችን ያስነሳል። አሁን የኦሮሞን እነሱ ነው ከአማራው ጋር እንዳይተባበር በሚል በጣም ጸረ ኢትዮጵያ የሆኑ ቡድኖችን ቆስቆሶ አስነስቷቸዋል ከተኙበት። እና በፍጹም እኛ ለብቻችን ነው ብፈልግ አማራ ለብቻው ይታገል፣ እኛ የራሳችን ትግል ነው፣ ኦሮሚያ ነው የምንለው፣ ነፃ ለሷ ነው የምንታገው ማለት እንግዲህ ከሌላው ጋር አታብሩና ደርግ ላይ ወያኔ ላይ አትነሱ ማለት ነው። ይሄንንም ያበረታታል ወያኔ። ምክንያቱም የነሱ የሞት ስረት ጉዳይ ነው።
ትግል
ያዳክመዋል እንደዛ ነው ይፈልገው ኮዲ በኩል ደሞ ኮዲ ያለው ህዝብ ደሞ እሱንም ጥቅምን ተጠብቃለን እንቆረቆሩለታለን ተበድሯል ተገድሏል ተፈሽቷል ብሎ ፊትነሱ ደሞ እዛውስጥም ደሞ ጥልቅ ማለቱ የማይቀር ነው ናቱ ያባብሳል በተለይ ከኢትዮጵያዊነት ሸሽሮ ወደ እንትን ለመውሰድ ወደ ክልል ወደ ምን ለመውሰድ እንትን አሁን የጎንደር ረበሮ ወመጀመር ወነፈረው እንትን በቋራ ጉዳይ ወልቃይት ምን አገፈው ሁሉ ብሎ ቋራና ወልቃይትን ከፋፍ መኩሮ ነበር ቋራን ለሱዳን ሲሰጥ የቋራን መሬት የሰው ገበያ ሚኒስተራራው ልጅ ሲሰጠው መሬት ምን አገፈው አሁን የወልቃይት የትግራይ ህዝብ ይወስንበት የትግራይ ፓርላማ እንዲወስናል አለ ወልቃይት ጥያቄ የማይመለከተው ከዛ ደግሞ ሰው አስፍሮ አምጥቶ አዛ የነበረውን አባራውን አባሮ የትግራይ ተወላጆችን ካሰፈረ በኋላ ሬፈረንደም ህዝበ ውሳኔ ይዛናል ምን ማለት ነው ሰውና ነዋሪውን ለቅለሽ የራስሽን ተስዞ ውሳኔ ታደርጋለህ መሬቱን ይዘን ከተል ነው ማለት እና ይሄንን የደገፉት ደግሞ የትግራይ ተቃዋሚ ነን የሚሉ ሁሉ ደግፈዋል ከአዲስ አበባ እስከ አሜሪካና አውሮፓ በኋላ እኮ የሚያልቅ ጉዳይ ነው እንግዲህ ያቺ ቢያስተኝነት አልጠፋችም ማለት ነው እና ይሄ አዝማሚያ ምንድነውኛ መደገፍ ያለብን አዝማሚያ የተጀመረውን ህዝቡን ከህዝብ ጋር የሚያያይዝ ትግል እና ጥረቱን እሱም ማጠናከር ኢትዮጵያዊነትን በምንም አይነት መሸርሸርና መድርድር ውስጥ አለማስገባት ጥያቄ ውስጥ አለማስገባት እነ ለእንጆ ናቸው ኢትዮጵያዊነትን እንደደራደር ያሉ እነሱ ደግሞ ለምን እንደሆን እናውቃለን ከዚህ በፊት ኢትዮጵያ እስከ ኢትዮጵያዊነትን መደራደር አይፈልግ ከዋን ነው የሚደራደሩ ስለዚህ እሱም ማጠናከርና ወደፊት ለመግፋት መቻና እነዚህ ደግሞ በንዴትም በቁጭትም በሌሉዩዩን ክሪያት ደግሞ ወደ ሌላ ጽንፍ የተገፉ ካሉ እነሱ ከጽፉ ደግሞ ለመመለስ መጣር ያስፈልጋል።
ከዚህ ጋር የተያያዘ በእነዚህ በነ ዋለልኝ ወይም የግራ ዘመሙ ፖለቲካ የኢትዮጵያ ተጨባጭ ሁኔታ ያላገናዘበ ከባዕድ አገር የተቀዳ የብሔር ፖለቲካ የዛን ጊዜ የነበረው አሁን
ላለችበት
ኢትዮጵያ አስተዋጽኦ አድርጓል
የሚሉ አሉ።
እንግዲህ
ምንድን ነው እናንተ ያንን የሞኝ ለቅሶ መልሶ መልሶ ምንድን ነው ስለ ታሪክ ሲያወሩ አሁን ለምሳሌ የአድባሬ ወረራ ሲያመጣ ወደው ጋር እኛ መጀመሪያ ያወገዝ ነው ነው ገብቶም ደግሞ ወረራቸው ወጣች ያባይ ነበሩትን አፍሶ ወስዶ ብዙ ጉዳት ያደረሰባቸው አስረ ይፈታቸው አሉ እንደና አሉ ስንቷ ተራይቶ የተፈቱ አሉና ከያባ ጋር ወዳጅ ሆኖ አልሰራም ግን ደርግ ምን አለ መንግስቱ ሆነ አለ ከሚሊታሪ ካምፕ ሄዶ ያባ እኮ ቪዛ ሲያድባሪ አለ ያድባሪ ኑርልን ብሎ ሁሉ እንትን አለ ጦሩ ሙሉ በተነው አለ ይህ ውሸት ነው ግን ውሸት ሲደጋገማል አለ ተደጋግመው የዋለልኝ ጥያቄ ምንድነው? የኢትዮጵያ ብሔርና ችግሮች ይባሉ ነበር። የኢትዮጵያ ተማሪዎች እንቅስቃሴ ወይ ዋለልኝ የፈጠረው አይደለም። ታታይ ስላሴ በ1960 ፌዴሬሽን ሲያፈርሱ ሳናው ነው ለሳፈርሱ ተጋሪ ኤርትራ ጀባ ቤት ተባለ የመጀመሪያው የኤርትራ መንግስት የሚበሰጣቆሙ 1960 በፈረንጃቁ እኛ ተማሪ ማህበር እንቅስቃሴ ጸረ ስርዓቱ ሆኖ መሬት ላርሰው የተነሳው ከአምስት ዓመት በኋላ የተማሪ ማህበር የሚባለው ወላዋለልኛሽ ከሱ በፊት እሱ ታላቆችም ሆነ ስለዚህ ጉዳይ ነገር ሳይነሱ በሀገራችን ብዙ ትግል ነበር። አንድ በባሌ ነበር ያሳደራ መስላ ከሱማሊ ጋር የተያዘ ኦርጋዴን ጋር የተያዘ ኤርትራ እንግዲህ ጀባ ነበር የኤርትራ ነጻ አውጪ ግንባር መጀመሪያው ከሻቢያ ውስጥ ነበር። እሱ ትግል እየታገሩ ነበር። እንደውም ያኔ ዩኒቨርሲቲ ስንገባ ነው እኮ እና ሳያስም ሌሎቹ እኮ ዩኒቨርሲቲ ወደዛም የተጀመሩት። እኛ ጋር ምንም አናውቅ ምንድነው ኤርትራ ችግሩ ምንም እናውቅበት ያ ከዛ ሜጫቱን ለማትግል ነበር እሱ ይረሳዋል። ሜጫቱን ለማትግል ማለት በእነ ጀነራል ታደሰ በሁ የተደገፈ የኦሮሞ እንቅስቃሴ ነበር። ራሳችን ይከበሩ አዲስ አበባ ሲኒማ ቢሮ ነው ወርወረውን ሻምበር ማማ መዘምር ተሰቅለዋል። እና እኛ ጊዜ ምንድነው የጥያቄ ስል በእንዲህ ነው እንዲህ ነው። ሁለተኛ ዩኒቨርሲቲ ውስጥ ከመቼውም ጊዜ በበለጠ ከገጠር ትምህርት ቤቶች ከተሞች መጡ ልጆቹ እንግዲህ እንትኑ ቀድሮ ከፍተኛ መደባዊ ይዘት ያላቸው ተማሪዎች ነበሩ። አሁን በእኛ ምንጋባ ጊዜ ወደ ንዑስ ከበርቴው በዛ ተገጣጣማ ተወሰቶች ደግሞ ሃይ ስኩል እየጨረሱ ምናም መጡና እኛም ብዙ ነገር እንግዲህ በማርቻልን ማለት ነው። የኤርትራን ጉዳይ ማን ያባራሽ? ስራቱ ነበር። በፌዴሬሽኑን አፈረሰ። ብዙ ሰው ታሰረ። ባንዳ ከመዋቀ ኃይለ ስላሴ ማለት ኢትዮጵያን ፈረጆች ነው ደግሞ ለጥለው እነሆ አባላሽተው አቦኩት። ደርግ መጣ። ደርግ ምን አደረገ? አማና እንደም መጡ በተሾመ ጊዜ የኤርትራ ግንባሮች ልቀውስ ውስጥ በገቡበት ጊዜ አማና እንደም ገደለ። ኤርትራኖችን ደግሞ አስመራ ወጣቶችን ደግሞ አረዳቸው። አነቃቸው ኮማንዲስ ባማሴ ኮማንዲስ እርምጃ ወሰደባቸው። ይቀላቀሉ ነው ብሎ ያኔ ግብልብጥ ብሎ ያስፈራው ታስነለ ወጣቶች ደነሻቢያና ወደም ጀባ ገባ። ያኔ ነው ስልጡን ነው አቅም የሚያገኙት እንጂ ከሊቢያ ከምን ካረቦ ያገኙትን መሳሪያ ተራራ ውስጥ አስቀምጠው ነው ዘረ የሚታጠቀው ሰው አልነበረም። መንቀሳቀስ አልቻሉም እና ከፈተላቸው በመጥፎ ፖለቲካው። አሁን እኛ ድርጅት እናቋቁማለን ለውጥ ኢትዮጵያ ውስጥ እናመጣለን ስንል እንግዲህ እንዴት ነው የምንተባበረው? ኤርትራኖቹ ያኔ ወጣቶች ወደዛ ነው የጀመረው። ካርታ የተለጠፉ የኤርትራን ካርታ እየቆረጡ ብላጭ ያወጡ ነበር እና ሙሴ ምላጭ በኋላ ራሱ ጋር ያገደላቸው ዛዛዎች እና ምንድን ነው ብለን እንግዲህ ውይይት ጀመርን። በምድር መፍትሄ እናገኘ እና መፍትሄ ለማግኘት ስንሞክር ያለን እኛ መፍትሄ ብለን የወሰድ ነው ባለን ሩት አለም ስር ነው። የውጭ ሩት አለም እኛ መቶ የኤርትራ ጉዳይ አልፈጠረልን። የፈጠረነው ራሳችን ኢትዮጵያ መንግስት ነው። ለዚህ ጥያቄ መልስ እንዴት እንደሰሩ የብሔር ብሔረሰቦችን ሙሉ መብት ማወቅ የሚለው ነገር ስለማታ እንትና ዋለልኝ እንግዲህ ሁሉ የየራሱ እንትና ምንድነው ምሪ አቅሎ የየራሱ ነው። ለምሳሌ አንቺ ምትሰጥልን ያሰበ እኔ በመጽፈው አይነት እሱ አይጽፈው እና እሱ ምንድነው ያለው ያበጠው ይፈንዳ ኢትዮጵያ ብሔር ብሔረሰቦች እስር ቤት ናት። ይሄ ደግሞ የተለመደ የግራው ያን ጊዜ በነ ሌኒንም ጊዜ በነመን ሶቪየት ዩኒየን የብሔር ብሔረሰቦች እስር ቤት ሆናለች። ይሄ አሁን ውጤቱ ምን ነው ያለሽ ማለትና ይሄንን ሰሴን ተጠቀማ አሁን ሰርም ይፈጠረው ይሄ በቃ እሱን አለ ምን ምንድነው ታዲያ ታደምኝ ነው የኤርትራ እንቅስቃሴ የኢትዮጵያ ተማሪዎች ማህበር ተፈጠረው የሀፓ ፈጠረው የሀፓን ሻቢያ አቋቋማ ውሸት ነው። ምንድነው ሞራላቸው ወደቁ። አሁን አንዳንድ ዶክተር ምናምን ነው የሚሉ የኤርትራና የወያኔ የትግሮችና የኤርትራ ነው ተንኮል ነው ይላሉ። ማለት ሌላ እኛ ባጥማችን ኢትዮጵያ የሆነ መደራጀት ችሎታ የለንም ምን ይሄ የሽንፈት የሚያመጣው እና ዋለልኝ እንደዚህ ሰው ዋሩ ዋለልኝ ወለዲ ሄነ ያለው
ካንም ድረስ ይነሳ
አቆ ማን ይለቅሳል መደጋገም እና ግን መሰረት የለውም። እኛ አልፈጠርነው ብንጽፈስ እኛ ነው የፈጠርነው። እኛ ሄነ መፍትሄ ብለን ያን መፍትሄ ለመስጠት ሞከርን። ይሄን መፍትሄ ሰጠነው ደግሞ ኤርትራ ካልተገነጠለ ትግራይ ካልተገነጠለ ኦነጎች እንደጥልም ካልተገነጠሉ በሚል ቢሆን ኖሮ ከወያኔና ከሻቢያ ጋር ገና እንደተመሰረተና እንጣለ። አዎ እነሱ ቅኝ ገዛች በሏሉ ድረስ ታደረለ መፍታት በሰላማዊና በዲሞክራሲያዊ መንገድ የኤርትራ ጥያቄ ይፈታልና በቃ ይሄን ኮሎኒ ማለት ቅኝ ግዛት ናቸው ኢትዮጵያ አንድ ብለን ያው ከነሱ ጋር ጠብ ገባ። ወያኔ ደግሞ መርሃ ግብሬ ብላ ማኒፌስቶ ብለው ሲያወጡ ደግሞ እነሱ ደግሞ ሁሉ በየፊናው ሄዳሉ። እሱንም ተጋጨ ናቸው። ከዛ ይሄን የሚጀምሩ ያኔ አሁን ዛሬ የሚከሱ የት ነበሩ? ያኔ ወይ ደርግ ባለስልጣኖች ናቸው ወይ ምንም ፖለቲካ ውስጥ የሌሉ ሰዎች ናቸው ወይ ኃይለ ስላሴ ባለስልጣን የነበሩ። እኛ ግን ባለን ለሀገራችን መፍትሄ እንሰጣለን እንጂ እንትናኔ እኔ ዋለልኝ አውቀዋለሁ ዋለልኝ በጣም ኢትዮጵያዊ እንደውም እኛ ግራ የነበር ነው ብሔርተኛ ነው እሱ ጥላውን ግዛው ያከራሉ ነው ምንላቸው። በኢትዮጵያዊነት ጥያቄ ላይ በቃ ኮንሰርቫቲቭ ናቸው። አሁን እኛ ፋሽን ሾ ተብሎ ሴቶች ሚኒስከርት ምናምን ዩኒቨርሲቲ ፋሽን ሾ ተብሎ ሲያሳዩ ትርኢት ያደረጉ ሲሉ አስቆምን። እኛ ማለት ብጥብጥ ፈጠርን። እኛ በጥብጥ የፈጠርነው ጎጃም አርሶ አደሮች ላይ ግብር ተጥሎ እሱን ይዘን ለመነሳት ነው። ሰበብ እየፈለግን ነበር። ግን ወለልኝ ሳይሆን ጥላሁን ግዛው ስር ያምንበት ነበር። ባህላችን ላይ አክሱ ነው ብሎ እኛስ ሚኒስከርት ማድረጋቸው እንደማይደር ይገባናል። ያው እንደ ጂንስ ነው ድሮ ጂንስ አዎ ጂንስ ማድረግ ድሮ እንትን ነበር ያስደበድባል በቤተሰብ። ግን በመሆኑ የማይቀሩ ነገሮች አሉ። ግን እስከዛ ድረስ ወግና ባህል የሚያጠቁ ትሮች ነበሩ እንጂ ካዲዮስ ማውቶች አልነበሩ። እና ደግሞ የወሰዱት እርምጃም በኋላ ማሮፕላን ተለፋው ነው የወሰዱት እርምጃ ለኤርትራ በሚልም አልነበረ። እና ይህን አሳስተውና ስለሆነ ወርት ይሄ ሶማሌ እንደገፈ እንደሚሉ ምንም ከየት እንደመጡ ታውቃለህ? እንትና የሲአይኤ ቅጥረኛና የአረብ ፔትሮ ዶላር አሽከሮች አለ ሚል ነበረው ደግሞ ሲያል ሰጥተ ሲያኝ እንደ ጠላት ነው የሚያል ምክንያቱም የአሜሪካን ተቃውሞ ስለሆነ አረብ አምስት ሳንቲም የሰጠን አረብ ግን ሲደጋግሙ እንትን ይላሉ። ደርጎች ደግሞ የኤርትራን ጉዳይ ብልሽሽት ደርጎ የኢትዮጵያን ህዝብና የኢትዮጵያን ጦር የተባለው ሁሉ አድቅቆ ይሄ መንግስት የሚባለው ለሻቢያና ለእንትና ስላስረከበን ያንን ለመደበቅ እኛ ላይ ሊያሳብ እኛ መንግስት ነን መንግስት ሆነን አናውቅም። ኤርትራ ማን ያስገነጠለው ወያኔ ጋር ይሄ ማን ነው ለዚህ መጥፎ ስራ ሰርቶ ጄኔራሎቹ ሽማግሌ ጄኔራሎቹ አርዶ ጦሩን ብትትን ያደርገዋል መንግስቱ ያደርገዋል ደርጎች ነው እና እዛ ነው ይህን ለመሸፋፈን ወደኛ ይመጣሉ ዝም ብሎ ወደኛ ዋለልኝ። አንድ ሰው የኢትዮጵያን ታሪክ ሊለውጥ ከቻለ በአንዲት በማጠባ የተማሪ ማህበር መጽሔት ሚሊዮኖችን ሁሉ እንትን ብሎ በሌላ መንገድ ሊያስከት ከቻለ የሚሆን ነገር አለ ግን ቁጭ ነው እንደገና ምንድን ነው ብሎ አስበው ስንት ነገር ተጽፏል ያለ በኢትዮጵያ ላይ በአማራው ላይ በኦሮሞ ላይ በምን ላይ ማት አይነት ጽሑፎች ይወጣሉ። እና ይህን ስለተናገረ ያበጦ ይፈንዳ ስላለ ሁለተኛ የብሔረሰብ ደግሞ ልዩነት ነበረ በኢትዮጵያ ላይ እኛ ስናድግ እኛ ተማሪዎች ሆነ በደንብ ልዩነቱ ልክ
የአሁኑ አይነት የሚወራው አይነት
ነው። ያኛው የተለየ ነው የተለየ ንቀት አለ። ለምሳሌ በሃይማኖት መካከል ጠብ ልዩነት አለ የንቀት ነገሮች ነው። ከዛ ደግሞ ገባር ነበር ደቡብ አርሶ አደር ገባር ነው ቂሰኛ የሚባል ነገር አሁን አታውቁትና ጠፍቷል። ቂሰኛ ማለት አርሶ ሁለት ሶስተኛውን ለባለቤቱ ለባለ አባቱ ነው የሚሰጠው በህግ አለ በኢትዮጵያ ሲቪል ኮድ ውስጥ አለ ታብየር ህግ ውስጥ ሁለት ሶስተኛውን ያስረክባል እና የመሬቱን ባለቤት አይደለም።
ከዛ እገሌ ከራሱ መሬት ላይ ማለት
ከራሱ መሬት ታምን ባሁን ያሁን ለውጥ ሲመጣ ባያገኘው አይተወደድክ እና ሁለተኛ ደግሞ ይናካል ቁም ነገር አይቆጠርም እሱ ሁሉ ነበር። አሁን እኛ እንደሄድን እንደው ያኔ እንዲሉ ነበር እንደሄዱ ነበር እያለ ይሄን ነገር ማባባስ አልፈልግም። እና እንጂ ኢትዮጵያ ያለው ሁሉ በእኩልነት እንትን ብሎ ሙሉ የድሮ ስራ አደጋሉ
ትልቅ ማብራሪያ ነው የሚሰጡት። ምክንያቱም ይህን ጥያቄ ለሚያነሳው ወገን መልስ ይሆናል
ሰጥተነዋል የሚሰማ ይመስለኝ አውቆ የተኛ ነው ብዙ ጊዜ አስረድተናቸዋል እንደሱ አይደለም እንዲህ አይደለም ብለን ነገር እንግዲህ ካቁን ከማቅረብ ውጪ እኛ ለምን ታዲያ እንታገላለን? ኢትዮጵያ ብለን ምናስ ለምን ነው እኛ ያን ጊዜ ዩኒቨርሲቲ ስንጨርስ እኮ ብላችሁ ልንጨርስን ነው የተባረርኩት ከዩኒቨርሲቲ እና ወጥቼ ስራ ይዤ በጣም ጥሩ ደሞዝ በነበረው ጊዜ ተጠቃሚ ሆነ እንድኖር ምንጭ ሰዎች ነበር። የለም ብለን የተነሳው ለሀገራችን አለ ህዝብ ብለን ነው እንጂ ለኤርትራ ለማናውቀው የኤርትራ ወይ ኢሳያስ ወይ አሊ ናስር የሚባሉ ሰዎች ወይ ምናምን ጋር እነሱ ተመስገን ከሆነ እኔ አንድ ቀን ማልታገል ለህዝብ ብለን የተነሳ ነው። እና ዋለልኝ ቢሆን ይሄ መፍትሄ ያመጣል መቀራረብ ያመጣል። እንግዲህ እዛች ላይ እኛ ምንድን ነው የብሔረሰቦችን መብት ስናውቅ ይበልጥ እንሰባሰባለን አንድ እንሆናለን። እና የሰርቶ አደር ህዝብ የሁሉም ቦታ ያለው አንድ ይሆናል። አሁን ለምሳሌ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽኑ ሴሉ ዋና ዋናው ኃይለኛ ማህበራት ኤርትራ ነበር። በኢትዮጵያ ሌበር ዩኒየን በኢትዮጵያ ሰራተኞች እንቅስቃሴ ውስጥ ኃይለኛ የነበሩት ኮተን፣ ድሬዳዋ፣ ሲሚንቶ ፋብሪካ ኤርትራ ደግሞ የነበሩት እና በደንብ ነው አንድ እስከ መጨረሻ በኋላ ደርግና እንትናንት ጥብጥ አድርጎ እስኪያፈርሱት ድረስ አብሮ ነው የሰሩት። እና እንትን ነበረ ያ መንፈስም ስለነበረ መብታቸው ለምን ሆ የሚበደሩት የሚጠይቁት ጥያቄ ፌደሬሽን መጠሮች ተፈርቶብናል እንዲህ ተደርገላል ምግብ እሱም መልስ መስጠት ያስፈልጋል። እና አብረን እንሆናለን የሚል እንግዲህ እንትን ነበረ ማለት ነው እውነት ነበር። አሁን ከዩኒቨርሲቲ ወደ ኢሳያስ የሄዱትም ተራማጅ ነው የሚባሉት በኋላ መንካ አመጸኛ ሆኖ ነው ወደ ተወለ ያረሰናቸው ልጅ ሻቢያን ወደዚህ እናስተካክላለን ብሎ እነዛንም ሌላ ነው ገራቸው ተመንጃ አላቸው። ያው እንግዲህ ጨርሷቸው ናትና ብሩ ተስፋ ነበር እንጂ ኤርትራ እንድትገነጠል ለመደገፍ ማንም ፍላጎት የለም አይመስለኝም። ምናልባት የሻቢያው የጀባ ሰርጎ ገቦች ካሉ እነሱ ሊያደርጉ ይችላሉ። ግን እኛም ደግሞ እስከዚህ ችል አይደለም። ይህም የሌላውን ኢትዮጵያ ህዝብ ለምን ነው የሚልቁት? ሁሉም ጭንቅላት ኤርትራ ለሻቢያው ትግር ይሰጣሉ። ግብ ለወያኔ ወያኔ እኮ ራሱ እኮ ንግ ብሎ ስላለ ስልጣን ስለደረሰ ነው። ስልጣን ለመደረሰ መንግስት ውስጥ ደርሶ አይደለም። ስልጣን በአፍሪካ ስታይ ብዙ ጊዜ እንደውም መጥፎ ቃል ለመናገር መሀይቦች ናቸው ስልጣን ኢዲ አሚን ና ከምናምን ጀምሮ እና እንደዛ ነው። ዋለልኝ እንትን አይደለም ዋለልኝ ኢትዮጵያ የሚጠላ አልነበረም። አሁን አንዳንዶቹ አንዳንዶቹ አሁን ለምሳሌ እሱን ላይ በጣም አድርጎ መስፈን የሚፈልጉና ወረቀት የሚጽፉት ሰዎች የት ነበሩ? የደርግ ባለስልጣናቸው አልነበሩ? ኢሰፋ አልነበሩም? ስንት አማራ ሲያልቅ ኢሰፋ የነበሩ ሰዎች አሁን አማራን እንቆረቆርልሃል ሊሉ አይችሉ። መላኩ መላኩ ተፈራ ስንቱን ልጆች ወጣት ልጆች የጎንደር አደለ የጨረሰው የት ነበሩ? የሱ ረዳት እንደውም አንዳንዱ አሁን ተነስተው አማራውን እንትናለ አማራውን አስጨረሰው። ለምን ጎንደርና ጎጃም ታገላችሁ የሚሉ እኳል ሌላ ቦታ ታገሉ።
ራሱ ህወሓት ማኒፌስቶን ቀርጾ የመጣው አማራንና ኦርቶዶክስን ለማጥፋት ነው አይደለም?
አማራን ለይተው የሸዋ አማራ ነው ያሉት።
ወንጀል ረጅም ብለታል። ያን ያህል ጥላቻ ያደረባቸው ራሱ ማኒፌስቶን ሲቀርጸው ያን ታርጌታቸው የሆነው ያ ለምንድን ነው?
አንደኛ አቋቋማቸው እኮ መፈሰረቱ እንትና ነው ሳይያስ ነው። እነሱ አዲስ አበባ ሰዋሰው የካቲት ጊዜ ማገብት ነው ማበርገስ ደስቲ ይሄ ትግራይ የሚል አቋቋሙ እነዚህ ሰዎች ከኤርትራኖች ጋር ሆኖ የጀመሩት
ህወሓቶች ማለት ነው።
ህወሓት የሆኑት በኋላ ህወሓት የሆኑት እነሱ አሁን ለምሳሌ የእነሱ መጀመሪያ የእነሱ ሰው እንትና ነው መለስ ተክሌ የሚባል ተማሪ ነው ከጀብሃ ጋር ሆኖ ከኤርትራ ነጻች ግንባር አዲስ አበባ ማዘጋጃ ቤት ቦምብ አስቀምጦ የፈነዳው በዛ ደርግ ይዞ ገደለው። አሁን መለስ ዜናዊ ሆኖ ለገሰ ዜናዊ እሱ አድናቆት ነው ያኔ ጀምሮ ነው ያላቸው ግንኙነት። አሁን የኛ ልጆች በኤርትራ በኩል ሊያልፉ ሲሉ እነሱ ቶሎ ብሎ እነዚህን ሰብስበው አቋቋማቸው ናቅፋ። ያኔ እነመለስ ዜናዊ ምንም ከባድ ሚና አልነበራቸው። እኔ ራሴን ባሳለው እሱ አመራርም አልነበረ መለስ ዜናዊ ነበር። እና አረጋዊ ዜና እናንተ ጋር ያለው አቶ ግደይ እና አባይ ፀሐይ እነ ስብሐት ነጋ ናቸው ዋና ሰዎች። እኛም ላይ ጦርናቸው የከፈቱብን እነሱ ናቸው እንጂ መለስ አይደለም። ያ አቅሙ ስልጣንም አልነበረው እሱ እና እነዚህ ሰው
ተራ ባልነበር ማለት ነው።
ካድሬ ምናምን ነገር ነው ቅስ እያለ ነው ወደ ላይ ወጣው።
እንዴት እንዲህ ራቋቸው ወደ ላይ ሊሆን?
ብልጥ ነው፣ ተንኮለኛ ነው፣ በጣም ተንኮለኛ ነው። አፈኛም ስለሆነ ሰዎች
ሳያጣሩ ወሬ ሳይገሉ ጎፈሬ ዋለልኝና ያን ትውልድ ለቀቅ በሃማ ቱማ ስለ ሀገራቸውና ለሀገር ውድ ህይወታቸውን ስለሰጡት ቅንጣትም ሳያውቁ ወይም ጥራዝነት ጠግንዛቤን ይዘው የክስና ስድብ ውርጅብኝ የሚያሰሙትን አንቱበልኝ ባዮች ጉራቸውን ልዋስና ግጥም የቻልኩ መስሎኝ የነበረ ሰሞን ጽፌ የነበረውን የራሴን አንዲት ግጥም ልትቀስ። መሬት ያራሰውን ያንን የደም ጀግና መሬት ያቀላውን የሷን ደም የጀግና ጠቅጥቆ ያለፈ ብራቁን የተፋ ታሪክን አዋራጅ ሀገር የሚያጠፋ የለየላቸው አድሃሪዎች እየመሩና የቀይ ሽብር አራማጆች አጀብ ሆነው ዘመነ ትምክህትና ፋቂዎች ሁሉ ድንገት እዛዝና የክተት አዋጅ የመጣባቸው ይመስል ለለውጥ በታገለው ትውልድ ላይ ከፍተኛ የስም ማጥፋት ዘመቻን ከፍተዋል። በዚህም መሰረት ሕይወቱን ለአገርና ለዓላማው ሰጥቶ ያለፈው ዋለልኝ መኮንንን በተለይ መዝለፍ አብዝተዋል። በዋለልኝ ሽፋን ያ የጊዜው የተማሪዎችና የተራማጆች እንቅስቃሴ በአድሃሪያን እየተወነጀለና እየተጠቃ ነው። ታዲያ ታሪክ ጠባቂ ካጣ ሊቆሽሽና ሊበረስ ሊሰረስ ስለሚችል ሁሉም ዘብ መውጣት አለበትና የድርሻዬን ልወጣ እነሆ ተነስቻለሁ። ይድረስ ብለው ጻፉ፣ ምስጢር ብለው ጻፉ፣ ተራራን ቀጠቀጥነ ሲሉም ለፈለፉ፣ ሐቅን ገለው ቀብረው ቅጥፈት ባነገሱ፣ ያ ትውልድ እያሉ ትውልድ ባወገዙ ነው ቁም ነገሩ። በአጼው ዘመን የተካሄደውን ታሪካዊ ትግል በማንቋሸሽ የሚያቀርቡ የሚከተለው መልክ ሊገለጹ ይችላሉ። የአጼው ዘመን የስልጣን ተካፋዮችና የጭቆና አራማጆች፣ የደርግ ዘመን ወንጀለኞች፣ ትግሉ ሲካሄድ በቦታው ያልነበሩ ወይም አድሃሪ ሚና የነበራቸው፣ ዛሬም በዚሁ አያይዘው ኢህአፓን ሊያጠቁ የተነሱ ክፍሎች ተራማጅ የነበሩና ዛሬ አድሃሪ ሆነው የቀድሞ ታሪካቸው ላይ ተፍተው የሚዋረዱ። ከዚህ ትርቅም ውጪ ያው በባዕዳንም ተገዝተው የሚጮሁት አሉ። ተገንጣዮችና አስገንጣዮችም የራሳቸው ተልእኮ አላቸው። የዋለልኝን ስም ወያኔ ሊጠቀም መሞከሩ አንድ ምልክት ነው። በቅድሚያ መታወቅ ያለበት ማንም ሰው ያን ትውልድ ሆነ እንቅስቃሴውን ሆነ ግለሰቦችን በጽሞና የመተቸት መብቱ የተጠበቀ ነው። በዚህ በዚያ ስህተት ነበር፣ ደጉ ወይም ጸጋው ይሄ ነበር ብሎ በሚዛንና በገንቢ መልክ መገምገሙ በርግጥ አስፈላጊ ነው። ይህን የሚቃወም አይኖርም። ግን በፈጠራ ታሪክ የሐሰት ወሬን እያራገቡ ትውልዱንም እንቅስቃሴውንም ለማንቋሸሽና ታሪክን ለማጥፋት የተከፈተው ዘመቻ መወገዝ ያለበት ነው። አንድ እናቱን ሳይቀር ሲያይ ብሎ ሊከስ የሚዳዳውና ምሁር ነኝ በማለቱ ብቻ ምሁር ለሚለው ቃል ባለጌ ትርጉምን የሚሰጥ ግለሰብ ለምሳሌ ዋለልኝን የሲአይኤ ቀጥረኛ ከማለቱ ሌላ የታገሉትን ሁሉ የሻዕቢያ ቀጥረኞች ብሎ ሊያዋርድ ሞክሯል። ሌሎችም የራሳቸውን መጥፎ ሚና አለያም የዛሬን የራሳቸውን አቋም ለማራገብ ብቻ ያን ትውልድ በደፈናው እየቀጠቀጡ ናቸው። ታዲያ መከላከል ይነሰን? በግለሰብ ደረጃ የያኔው እንቅስቃሴ አካል የነበርኩ ሲሆን ዋለልኝን ባውቀውም በጣም በቅርቡ አልነበረም። ሆኖም የተማሪው እንቅስቃሴ አባል ነበርኩና በአድማ ኮሚቴዎች ሥራ ዙሪያ ተገናኝተናል። ሀገር ወዳድና ቆራጥ ጓድ ነበር ማለት ይችላለሁ። በመስዋዕትነቱም ያስመሰከረው ይህንኑ ነው። ዋለልኝና ሌሎቹ ጀግና ወጣቶች አውሮፕላን ለመጥለፍ ሲሞክሩ ተገድለዋል። ስለዚህ ጠለፋ ዝርዝሩን የሚያውቁት አልተናገሩም። የሚለፈፉት ደግሞ የሚያውቁት የለም። የነ ዋለልኝ እርምጃ ግን የሻዕቢያን ተልእኮ ለማሟላት አልነበረም። ዋለልኝ ለኢህአፓ ምስረታ በሀገር ሆኖ ከነጸጋዬ ደብተራው ጋር አብሮ ሆኖ የበኩሉን ታግሏል። በዚህ ደረጃም አብረን ታግለናል ማለት ይችላለሁ። ስለከሸፈ ጠለፋው ሙከራ የሚያውቁት ያውቃሉ። ያ ታሪክ እስኪጻፍ ግን በበኩሌ በዚሁ ዝቶ ማለፉን እመርታለሁ። እኔ የማተኩረው ዋለልኝና ያ ትውልድ ለአገሪቱ የብሔረሰብ ችግር ለኤርትራ ጦርነትና አንዱ አወቅ ባይ በቅርቡ እንዳለው ደግሞ ኢትዮጵያ ወደ ባልባ ለመሆኗም ተጠያቂ ናቸው የሚለው ላይ ነው። ኮሶን ላልቀመሰው ይመር አይመስለው ነውና ያኔ ላልኖሩት ወይም ቢኖሩም መከራውን ቀማሽ ያልነበሩት ስለ አጼው ስርዓት ግንዛቤያቸው ቢሸዋረር የሚገርም አይሆንም። ኃይሌ ኃይሌ የሚሉት ታሪክን አያውቁም፣ አልተማሩም ወይም ረስተዋል። አይኑን ለከፈተና ለማወቅ ለጣረ ግን ግፉ ሞልቶ ተርፎ ነበር በሁሉም መስክ። እነው አለልኝ አይነቶቹ በክፍለ ሀገራት ከደሃ ቤተሰብ የተወለዱ ተማሪዎች ስለነበረው ችግርና ስለ ፊውዳል ስርዓቱ አስከፊነት መጽሐፍም ማንበብም መጠየቅም አልነበረባቸውም። ዋለልኝ የኢትዮጵያን ህዝብ ያውቅ ነበር። ዕውቀት ደግሞ አንጻራዊ ነውና ዛሬ የፖለቲካ ድርጅቶች መሪዎች የተባሉት ለምሳሌ ስለ ጭቁኑ ህዝብ ሰቆቃ ያላቸው ግንዛቤ ደካማ የሆነ ሀብታሞች መሆናቸውም በማነጻጸር ሊታይ የሚገባው ነው። ለማንኛውም ዋለልኝ ላይ ከ39 ዓመት በኋላ የተከፈተው መጥፎ ዘመቻ በተለይ በእሱ ተጽፎ በዩኒቨርሲቲ ተማሪዎች ማህበር ጋዜጣ ላይ የወጣውን ጽሑፍ ይመለከታል። የዋለልኝ ጽሑፍን ያወጣው ያበጠው ይፈንዳ በሚል ርዕስ እንደነበረ ትዝ ይለኛል። ርዕሱ ፍላጎቱን ገላጭ ሆኖ መወሰድ ሲገባው ሐቁን በተናገረ ተወገረ ሆነና ዛሬ በመጥፎ ይወገዝበታል። ያበጠው ይፈንዳ ያለው በዚያን ጊዜ የብሔረሰብ ጭቆና መኖሩ የሚደረግ እንጂ የሚወራ ስላልነበረ ነው። በመሆኑም የማስደንገጥና የማንቃት የኡኡታ ጩኸት ቃና ይዞ የወጣው ጽሑፍ መልእክቱ ጎበዝ፣ ይህ ችግር አለ እኮ፣ ሀገርን ሊጎዳ ሊያጠፋ ይችላል እኮ፣ እንየው፣ እንወቀው፣ እንነጋገርበት ለማለት ነበር። የዋለልኝ ጽሑፍ ሁኔታውን በማጋለጡ በሰጠው መፍትሄ የራስን እድል በራስ የመወሰን ሙሉ መብትን የሚተቹት አሉ። ወደ ይዘቱ ከመግባታችን በፊት ግን ያ መሬት ለአራሹ ዴሞክራሲ ለጭቁኑ ህዝብ ብሎ የታገለው የነዋለልኝ ትውልድ በዚያን ጊዜ ያጋጠሙት የስርዓቱ እድፎች ምን ምን እንደነበሩ ማወቅ ያስፈልጋል። ዋለልኝ ኢትዮጵያ የብሔረሰቦች እስር ቤት ሆናለች ብሎ ጽፏል። ይህ አልዋጥ ያላቸው ኢትዮጵያን ነቀፈ ብለዋል። ኢትዮጵያ የህዝቧ ሁሉ እስር ቤት ነበረች። ይህ ነበር ሐቁ። በአጼው ኢትዮጵያ የብሔረሰቦች ጭቆናና የሃይማኖትም ልዩነት አሉ ነበር። በተማሪው እንቅስቃሴ ተባብረውና ኢትዮጵያ ብለው የታገሉት ሁሉ ኤርትራ የተወለዱም ጭምር ይህንን የጭቆና ሁኔታ በዴሞክራሲ መፍትሄ እናስወግድ ብለው በቀና የተነሱ ነበሩ። ተቺዎቹ ረስተው ወይም ሸፋፍነው የሚያልፉት አብይ ሐቅ ግን ተማሪዎቹ ወይም ተራማጆቹ መሬት ለአራሹ ድሃው ይማር፣ ድህነት ወንጀል አይደለም፣ ዴሞክራሲያዊ መንግስት ይቋቋም ብለው መታገላቸውን ነው። ሀገር ሊከፋፈሉ ተነሱ የሚለው ዛሬ በዋለልኝ ላይ ተነጣጥሮ የሚለፈፈው ክስ በዋና መልኩ ኢህአፓን መወንጀያ መሆኑንም እናውቃለን። ለጠቢብ አንድ ቃል ይበቃል የሚለው ስለተረሳና አወቅ ስለጠን ባዮቹ ደግሞ ላልተገራ ጊዜ ያልተናገሩ ሊቆች ሆነዋልና በዚህ ጥያቄ ላይ ደግሞ ተደጋግሞ ሐቁ ቢነገርም መስማት ያለበት ጆሮአቸው ላይ ተኝተው እያንኮራፉ ነው። ሳንታክት ግን መድገም አለብንና እነሆ ሀ ተማሪዎች፣ ዋለልኝ ኢህአፓ፣ ተራማጆች የብሔረሰብና የኤርትራን ችግር አልፈጠሩም። ለ የኤርትራ ሽምቅ ተዋጊ ግንባር ኤኤልኤፍ ጀብሃ የተቋቋመው በአውሮፓ አቆጣጠር በ1960 ዓመተ ምህረት ነው። ሀ የመጀመሪያው የመሬት ላራሹ ሰልፍ በዩኒቨርሲቲ ተማሪዎች የተካሄደው በአውሮፓውያን አቆጣጠር በ1965 ዓመተ ምህረት ነው። መ የሜጫ ቱለማ እንቅስቃሴ ሲካሄድ ዋለልኝ የተባለውን ጽሑፍ ገና አልጻፈም ነበር። በኦጋዴን፣ በባሌ፣ ደራሳ ይባል በነበረው ወዘተ ያርሶ አደሮች አመጾች ሲካሄዱና በዚህም በዚያም የመሬትና የብሔረሰብ ጭቆና ጉዳይ ተያይዞ ሲነሳ የኢትዮጵያ ተራማጆችና ተማሪዎች ገና የብሔረሰብ ጥያቄ የተባለውን አላነሱም ነበር። ይህ እንግዲህ ቢፈጩት ደቀቀ ተነነ የምንለው ሀቅ አይደለምና ክስ ደርዳሪዎቹ ዋለልኝን ለቀቅ ያን ትውልድ ለቀቅ አድርገው ወደ ስርዓቱ ወደ አጼው አገዛዝ አይናቸውን መመለስ ከቻሉ መመለስ አለባቸው። የነበረው አገዛዝ ያበላሸውን ለማስተካከል ዋለልኝና ጓደኞቹ ከዚያም ይሃባ በቻሉበትና ባመኑበት መንገድ ሞከሩ። ያ ትውልድ ወደ ግራ ለምን አዘነበለ ለምን ርዕዮቱን በዚያ መንገድ ሆነ ለሚለው እንዲሁ ተደጋግሞ ገለጻ ተሰጥቷል። ለአገሪቷ ችግር ዛሬ ኢትዮጵያ ወይም ሞት የሚሉት ያን ያቀረቡት መፍትሄ አልነበረም። በዘመነ ደርግም በተወሰነ ረጃም ቢሆን ምላሽ ለመስጠት የተደረገው ሙከራ የግራ ኃይሎች ተጽዕኖ ውጤት ነው። በየካቲት አብዮት ጊዜም ኢትዮጵያውያን እስላም ክርስቲያን ሳይሉ የሃይማኖት ተቃውሞን አውግዘው ትልቅ ሰልፍ አደረጉ እንጂ ዛሬ እንደሚሞከረው ልዩነትና አድሎ የለም ብለው እንደ ሰጎን አንገታቸውን ካሸው አልደበቁም። ባጭሩ አብዮት የሚያሻው የተበላሸ ኋላ ቀረ ስርዓት ነበርና ያ ትውልድ ያን ስርዓት ለማውደም ያደረገውን አስተዋጽኦ ይኮራበታል። ሰማት የሆኑት እንደዋለልኝም ጀግና ሲባሉ የሲያንሳቸው ነው። እነሱን የሚያጠቁትና የሚዘልፉትም ሲመዘኑ ገለባ ሲመረመሩ የተቀማጭ ምላሱ ብላጭ ሆነው ነው የሚቀሩት። ያበጠው ይፈንዳ ቢባል ያበጠና ያመረቀዘ ስርዓት ነበርና ሲያንስ ነው። በዝርዝር ወደ አስከፊው ጭቆና የማንገባው ለዘረኛው ወያኔ ወፍጮ ባቄላ ላለማቀበል ብለን ብቻ ነው። ወደ መፍትሄው ስንመጣ የራስን እድል በራስ የመወሰን መብትን በቀረበበት ሁኔታና መንፈስ መቀበል መረዳት ያቃታቸው ሁሉ ቢነገሩ አንሰማም ብለው የሚወዱት አገዛዝ ሀገርን ለግንጠል አመቻችቶ እያለ ያጼውም የደርጉም ዴሞክራሲያዊ ምላሽ ሰጥተው መፍትሄ የፈለጉትን አመረው ያወግዛሉ። ዛሬ የወያኔን ፈለግ ተከትለው ዘር ቆጠራ የገቡ ጥቂቶች አይደሉም። ሀገራችን ኢትዮጵያ ብሔረሰባችን ይሃባላል ነው በየጊዜው የለም ብሔረሰባችሁ ይህ ያ ነው እየተባልን ነው አለን። ጉድ! በተማሪው እንቅስቃሴ የተሳተፉትን በአብዛኛው ከሰሜን ለማድረግ ሌላው እንዳልታገለና እንደተጎዳ አድርገው ማቅረብ ይፈልጓሉ። ሌሎች ደግሞ ወያኔ ለስልጣን ስለበቃና ሻዕቢያም ያሰበው ስለሆነለት የተሸናፊነትና የዝቅተኝነት መንፈስ አድሮባቸው ሁሉን አድራጊና ፈጣሪ እነዚሁ ቡድኖች ናቸው በሚል በኢትዮጵያዊነት የታገለውን ሁሉ ሚናውን ይሰርዛሉ። ይህ አሳዛኝ ክስተት ነው። በተማሪው እንቅስቃሴ የታገሉትን የትግራይ ሆነ የኤርትራ ተወላጆች የታገሉት በኢትዮጵያዊነታቸው ነው። ይህ ቀርቶ ወደ ሻዕቢያና ጀባ የሄዱት ከውስጥ ለውጥ እናመጣለን ብለው ሞክረው እንደነበር ሌላ ጊዜን ጠብቆ መነገር ያለበት ታሪክ ነው። በዚያን ጊዜ እገሌ ከየት ተወለደ ብሔረሰቡ ምንድን ነው ብሎ ተጨንቆ የሚጠይቅ አልነበረም። ሁላችንም ኢትዮጵያዊ ነበር። በመሆኑም በዘመነ ደርግ ዛሬ ዋለልኝን በተያያይነት ሆነ በሻዕቢያ አገልጋይነት የሚከሱት ዛሬ ክስ ደርዳሪዎቹ ኤርትራውያንና የትግራይ ተወላጆች ከሌሎች ጋር ሆነው ጠባቦቹን እየተዋጉ ሲወድቁ የት እንደነበሩ ብንጠይቅ አግባብ አለው። በአጼው ዘመን ያገዛዛቸው ዋና ደጋፊ አሜሪካና ምዕራባውያን ነበሩ። በኢትዮጵያም ሆነ በዓለም አቀፍ ደረጃ መብትና ነጻነት የሚታገሉ ኃይሎች የሚደገፉት በሶሻሊስቱ ጎራ ነበር። ስርነቀል ለውጥ ለሚፈልግ ሁሉ ለአፍሪካ ነጻነትና መብት የሚመኝ ሁሉ ጸረ ኢምፔሪያሊስት መሆኑን የማይታለፍ ነበር። ዋናው ኢምፔሪያሊስት ዋናው የቀጥታና የእጅ አዙር አገዛዝ አባወራና ደጋፊ አሜሪካና ምዕራቡ ነበር። የደቡብ አፍሪካን የአፓርታይድ ዘረኛ ስርዓት ዋና ደጋፊ አሜሪካ ነበር። የኩባ አብዮት፣ የቪየትናም ትግል፣ የአፍሪካ ጸረ ቅኝ አገዛዝ ትግል፣ የቻይና አብዮት፣ የአውሮፓ የ1968ቱ ንቅናቄ፣ በዓለም አቀፍ ደረጃ ይካሄዱ የነበሩ ሽምቅ ውጊያዎች ወዘተ ወዘተ ሲጤኑ በዚያን ጊዜ ግራ አለመሆን ነበር እንዲያውም በሬሳነት የሚያስፈርጀው። ከዚያ አልፎ ተርፎ ደግሞ የህዝብን እኩልነት፣ ህዝባዊ ዲሞክራሲያዊ፣ የሰርቶ አደሩን መብት፣ የሀገር ሉዓላዊነትን የሚፈልጉ ሁሉ የምዕራቡ ርዕዮት ተከታይ ሊሆን አይጠበቅም። እኩልነት፣ ዲሞክራሲ፣ መብት ወዘተካል
ሶሻሊዝም መባሉ አይቀሬ ነበር ዛሬም ነው የአሜሪካ ቀኞች ባራክ ኦባማን ሶሻሊስት ብለው እየከሰሱ ያስቆኔል ወጣም ወረደም ግን ያ ትውልድ ለችግሩ መፍትሄ ሊሰጥ የተነሳው በነበረው ርዕዮተ አማካይነት ነበር ይህም ደግሞ የራስን እድል የመወሰን መብትን እስከ መገንጠል እስከሚለው ድረስ ያካተተ መሆኑ ለርዕዮቱ እንግዳ ለሆኑት ያደናግር እንደሆነ እንጂ ያቋሙ መሰረት ሙሉ መብትን በማወቅ የውዴታ አንድነትን ማስቀደም የሚል ነበር የመገንጠልን መብት ማወቅ ማለት መገንጠልን መደገፍ ማለት አይደለም የሚለው የተቀበሉት ተራማጆች የትምክህትን አደጋ ሲረዱ የጠባብነትን መርህ በሚገባ ላይዩትም ተብለው ሊወቀሱ ይችላል ይህን መሰል ወቀሳ በራሱ ላይ ኢህአፓ ከአመታት በፊት አድርጓል በቀጣይ ፕሮግራሞቹም አርሞ ተገኝቷል ለማንኛውም ዋለልኝም ሆነ ተራማጆቹ በመላ ሀገር ትገነጣጠል የሚል አቋም አልነበራቸውም መርትን በማወቅ እምነትን ፈጥረን የጋራ ትግልን እናጠናክራለን የሚል እምነት ነበራቸው ይህን አቋም ስህተት ነው ብሎ መከራከር ይቻላል ነገር ግን የተመህግ የትምክህት አባወራ ሆነው የሞረሽ ወዘተ አዘጋጅ ሆነው በጭቁን ህዝብ ላይ የሚጨፍሩ የነበሩት ዛሬም ኦሮሞን ህዝቡ በሚፈልገው ስም መጥራት የሚያማቸው አለያም ተስፈንጥረው ትግሬውን ሁሉ ካልጨረስን የሚሉ አስመሳዮችና የወያኔ የስውር አርበኞች በዚያ ትውልድ ላይ በዋለልኝ ላይ የማይቆረጠም ወሬ ቢቆሉና ቢያሹ ልንቀበላቸው ሆነ ልንሰማቸው አይገባም በዚያ በታገለ ትውልድ ላይ የወኔ ቋት በሆነው ትውልድ ላይ የጨቋኞች አገዛዞችን ኃጢአትና ወንጀል መላከክ ማላከክ አይቻልም ሁሉም የየራሱን መስቀል ይሸከም ተብሏል ዋለልኝ ሲወገዝና ያልነበረውን ሆነ ሲባል ወይም ለሚወዳት ሀገር ህይወቱን ሰጥቶ በወጣትነት ተቀሽቶ እየታየ ከመጣው አገዛዝ ጋር ያደሩና ኢታሪካዊ ትንተናን እየደረደሩ ሙት ወቃሽ የሆኑትን በዝምታ ማለፍ አይቻልም ትውልዴን ጓዶቼን ወንድም እህቶቼን የጨረሱ አገዛዞችን ያገለገሉ ወይም የደገፉ ሲፈነጩ ዝምታማ ቢፈጠርብን ኖሮ ድሮም ባላመጽ ባልታገል ነበር ዋለልኝ ለኢትዮጵያ ለችግሮች መፍትሄ በመሰለው አቅርቦ በወሬ ብቻ ሳይወሰን በተግባርም ሲታገል ተሰውቷል ዛሬ ወቃሾች ለመሆኑ ታግለዋል ለጭቆና መልስ ሰጥተውስ ነበር ምን መፍትሄስ አቀረቡ መጀመሪያ ይሄን ቢመልሱ የሚሻል ነው በዚያ በታገለ ትውልድ ላይ በጃዙርም በያፓ ላይ የሚጣጣፈው ዘመቻ አርአያ ጀግና የነበረውን የሆነውን ዋለልኝን ሲያብጠለጥል እነሆ የበኩሌን ወግዱ አቅርቤያለሁ ያ ትውልድ ጭቆናን ባጠቃላይና የብሔረሰብ ጭቆናን ተቃውሞ በመታገሉ ይኮራል እኔም እኮራለሁ ያ ትውልድ በሃይማኖቶች መካከል ልዩነት ይቁም ብሎ በመታገሉ ይመሰገናል ያ ትውልድ ያጤውን የጨለማ አገዛዝ ለመጣል ያካሄደው ትግል ሁሉ ክቡር ነው ያ ትውልድ አረመኔውን ደርግ መታገሉ የሚያስመሰግነው ነው ያ ትውልድ ብሔረሰብ ጎጥ ሳይል ተባብሮ መታገሉ የሚያኮራን ነው ያ ትውልድ ዘር ጎጥ ብሔረሰብ እየመረመረ አልተለያየም ያ ትውልድ ጠባቦች ገና በቅ ሲሉ ጀምሮ አጋልጦ የታገለ ሀገር ወዳድ ትውልድ ነው ያ ትውልድ ለዴሞክራሲ መሬት ላራሹ ለሰርቶ አደሩ ህዝብ መብት ወዘተ የታገለና ታሪካዊ አስተዋጽኦ ያደረገ ነው የታገለው ሞቶ የታገለው ጠፍቶ ያልታገለው ኖሮ ያልታገለው በስቶ ያ የታገለውን ያልታገለው ወክሶ የምጣዱ ሳለ የንቅቡ ተንጣቶ ጉድ ታሪክ ተብሎ ቅጥፈት ሀቅን ገሎ ሀገር ሁሉ ክርፋት ግምሽቶ ተብሎ የመሃይም መንጋ በመሆር ተፈርጆ ዋለልኝ መኮንን የኢትዮጵያ ብርቅዬ ልጅ ነበር እስቲ የታገለውን መዝለፍና መጨፍጨፉ ቆሞ ምላስን ገደብ አድርገን በትግሉ ተሰልፈን የራሳችንን አኩሪ ታሪክ እንጻፍ። ዋለልኝ የኢሃባ ነበር፣ ኢሃባም ይኮራበታል። ለሀገራችን ችግር መፍትሄ ፈለገ እንጂ የሚወዳትንና የሞተላትን ኢትዮጵያ ሊጎዳት አልተነሳም ነበር። በዚያ በነበረው ተጨባጭ ሁኔታ ያ ትውልድ ሀገራችንን ለማዳን ተዋቅቋል። ዛሬ ከአርባ ዓመት በኋላ ሌላ መብራት አብርቶ መውቀሱ አይበጅም። አጼ ምኒልክ መድበለ ፓርቲ ለምን አላቋቋሙም ብሎ መውቀስ አይነት ነው። ዋለልኝና መሰሎቹ በኢትዮጵያዊነታቸው የኮሩ ደፋርና ቆራጦች ለማንም ፈረንጅ ያልተጎነበሱ ጀግኖች ነበሩ፣ አሁንም ናቸው። ለዚህም ነው ዋለልኝና በዚያ ትውልድ ላይ የሰነፍ ምላሰኛ የሆኑት ሁሉ በከንቱ የሚባዝኑት። አዋጅ ለአዋጅን ለጻፈውና የሥነ ጽሑፍ ችሎታ ለነበረው ለደብተራው ጓደኛ ለዋለልኝ የበኩሌን ግጥም ቢጤ አቅርቤ ልሰናበት። ሌባ ጣት ቀስረው ባሰት የከሰሱ፣ ለሐቅ የቆሙትን በውሸት ያጠቁ፣ ሌሊቱ ሲነጋ ሁሉም ተጋለጡ፣ በባዕድ መዲናም አልቻሉም ሊጠፉ። ያታዊ መሲህ ታሪክ ሁሌም ክፉ። ታሪኩን የረሳ ቅርሱን የዘነጋ፣ የሞተለትንም ያልሰጠ ምስጋና፣ ጠላት ይገዛዋል ባሪያ አርጎ ቀጥቅጦ፣ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ራሳቸውን የጣሉ ጸረ ታሪኮች የዋለልኝን ስም አያጎድፉም።